the voice of America.
በ1970ዎቹ በኩባ የተማሩ ኢትዮጵያውያን ለፊደል ካስትሮ የመታሰቢያ ስነ ስርዓት ለማካሄድ ኮሚቴ አቋቁሞ እየተንቀሳቀሱ ነው ይላል የእስክንድር ዘገባ ከአዲስ አበባ። የዚህ መታሰቢያ ስነ ስርዓት አስተባባሪ ሊቀመንበር ይብራህ ማህሪ ይባላሉ። ለአሜሪካ ድምጽ እንደገለጡት በዚያ የተማሩ ኢትዮጵያውያን ወይንም በኩባ የተማሩ ኢትዮጵያውያን ለካስትሮ ልዩ ፍቅር አላቸው ነው የሚሉት። እስክንድር ፍሬው እንዲህ አቀናብሮታል።
የሲያር ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀስቀዝ አዝማሚያ አላሳየም። በዚህ ሁሉ መሃልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን ያጡ አሳዳጊ አልባ የሆኑ ነበር። ያንንም ነው የደርግ መንግስት በእነዚህ የመስራቅና የሰሜን ጦርነቶች የተሰው ወታደሮችን ለታ ለመከፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ ሀገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ ሀገራት አንዷ ደግሞ የፊደል ካስትሮ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር 5000 መሆኑን የኩባና የኢትዮጵያ ህዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ ማህሪ ለአሜሪካ ድምጽ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት እድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለታ አልዘነጉም። በርሳቸው የሚመራ ኮሚቴ አቋቁመው ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ የተለያዩ እንግዶችም እንደሚገኙ ገልጸዋል።
የእሁድ ፕሮግራም ላይ በኩባ የተማርን ኢትዮጵያውያን ነው የምንገኘው። ከዛ በተጨማሪ ከአምባሳደሩ ጋር በተነጋገርነው መሰረት ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስቴር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል። እዛ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው።
በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ህዝብ ሲወደዱ ስላያችሁ ነው ወይስ በተናጠል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው ለእሳቸው የነበራችሁ ስሜት?
ምንም ከህዝቡ ጋር ገናኝተን አይደለም። እኛው ራሳችን ልዩ ፍቅር ነው ያለን። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለን። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪዎች ነበር ማለት እንችላለን። እንግዲህ አሁን በመረጃ እንደማውቀው እስከ 60,000 የሚሆን አፍሪካን ተምሯል ኩባ ውስጥ የሌሎች አህጉራት ሳይጨምር ማለት ነውና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለን ለሳቸው እና በአጠቃላይ ይሄነው 5000 ተብሎ ይገምታል። እና እዛም ወጣቶች ደሴት የሚባል አባና ርቀት ባለው ትልቅ ደሴት ነች። የኩባ ትልቁ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዛ ውስጥ ኢትዮጵያኖች 4 ትምህርት ቤት ነበረ እና 4 ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ 7ኛ ክፍል የሚማሩበት፣ ከ8ኛ እስከ 9ኛ የሚማሩበትና ሃይ ስኩል እንደዚያ የሚማሩበት የተለያየ ደረጃ ያላቸው ትምህርት ቤት ነበርና ሃይ ስኩሉ መንግስቱ ኃይለማርያም ትምህርት ቤት ይባላል። ከዛ ሴኔ 21 የሚባል ነበረ። ቆሬና ካራማራ የሚባል ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገ ኩባውያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው።
እንግዲህ የነገሩኝ እስከ 2ኛ ደረጃ ያለውን ነው። የዩኒቨርሲቲ ውስጥ
ዩኒቨርሲቲ ደግሞ 14 ክፍለ ሀገር አለ ኩባ። እያንዳንዱ መደበበት ዩኒቨርሲቲ እና ትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ እና ስንቀላቀል ያው ከማንኛውም ከኩባውያን እና ከተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ነው የተማርነው እንደማንኛውም ዩኒቨርሲቲ። ሌሎች እንደሚያካሂዱ ስራቱ ተከትሎ ማለት ነው።
እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርዓት እንነጋገር። ፊደል ካስትሮ በ90 አመታቸው ከዚህ ዓለም ተሞሉኝ በሞት ተለይተዋል። ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ተደዋወላላችሁ እዛ የተማራችሁ ኢትዮጵያውያን አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ ማህበር እንዳላችሁ ነግረውኛልና ምንድነው መሞታቸው ሰስተሙ ያደረባችሁ ስሜት? አቶ ኢብራ
እውነት ለመናገር ከጫፍ ከጫፍ ያሉት ኢትዮጵያውያን በኩባይ ተማሩ ከፍተኛ ሀዘን ነው የተሰማቸው። ወዲያውኑ ነው ተሰባስበን ስሜታችን ለመግለጽ ፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዛ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ ካሄደን
ኢትዮ ኩባ የወዳጅነት አደባባይ ላይ
ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ።
ቀደም ሲል አንስቼ ቦታለሁ በተለያየ መንገድ ይህንን ጥያቄ፣ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው? ለእሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈልጋችሁ?
ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ 5000 የምናክል ኢትዮጵያውያን በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና ፊደል ካስትሮ ፍቅርን ለመግለጽ ብለን ነው ያን ፕሮግራም ያዘጋጀነው፣ ሀዘናችንን ለመግለጽ፣ ከህዝብ ጎን መሆናችንን ለመግለጽ።
ኩባን ለግማሽ ምዕተ ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።